ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝነው። ያው ፈጣሪ አወጣንና እኛም ተረፈ። በጥይት እንዳለቆ ነው የሚሉት። ስንት ሬሳ ረጋግጠን ነው የምንሄደው እኛ? ይህን መንግስት እንሄድ ማለት ነው። ስንቱ ሬሳ ረግጠን ዝም ብለህ የሴቱን የወንዱን የህፃኑን ዝም ብለህ ረግጠን ነው የሄድነው።
ሳውዲ አረቢያ ውስጥ በእስር ላይ የቆዩ ኢትዮጵያውያንን ወደ ሀገራቸው መመለስ ተጀምሯል። ከተወሰኑ ተመላሾች ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮች የሚካተቱበትን መሰናዶ ሀብታሙ ይመራለው። ንጉሥ ታምሬ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በሳውዲ አረቢያ እስር ቤቶችና ማቆያ ማዕከላት ውስጥ የሚገኙ ኢትዮጵያውያንን በዘመቻ ወደ አገር ቤት የመመለስ ስራ አርብ ሚያዝያ 4 ቀን 2016 ዓ.ም በይፋ ተጀምሯል። በእለቱ በተደረጉ ሁለት በረራዎችም 842 ዜጎች ወደ ሀገራቸው መመለሳቸው ተነግሯል። ከተመላሾች መካከል የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ከጉዞ ጀምሮ እስከ እስር ቤት ፈታኝ ጊዜያትን ማሳለፋቸውን አስረድተዋል። ኬኔዲ አባተ ከተመላሾች ጋር ያደረገው ቆይታ በመቀጠል ይቀርባል።
ሳውዲ አረቢያ በእስር ቤቶችና በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን የመመለሱ ስራ ሶስተኛው ዙር ማለት ነው ዛሬ ሚያዝያ 4 ተጀምሯል። ይህ ከበስተኋላ የሚታየው የኢትዮጵያ አየር መንገድ አውሮፕላንም ከሳውዲ አረቢያ በእስር ቤት የሚገኙ ኢትዮጵያውያንን ይዞ እዚህ ቦሌ አውሮፕላን ማረፊያ የደረሰ አውሮፕላን ነው። በአሁኑ ሰዓት ለመውረድ በዝግጅት ላይ ነው የሚገኙት። በአጠቃላይ 70,000 የሚሆኑ ኢትዮጵያውያን ናቸው ከሳውዲ አረቢያ በዚህኛው በሶስተኛው ዙር ወደ ኢትዮጵያ የሚመለሱ።
በዛሬው ዕለት በሁለት በረራዎች 842 ኢትዮጵያውያን ተመልሰዋል። ከተመላሾቹ መካከል የሆነው ናስር መሐመድ ከዛሬ አንድ አመት በፊት ከሰንበት ያከባቢ ተነስቶ በጅቡቲ በኩል ባህር አቋርጦ ረጅሙንና አስቸጋሪውን የበረሃ መንገድ ከተጓዘ በኋላ ሳውዲ አረቢያ ድንበር ላይ ተይዞ አንድ አመት ከአንድ ወር በእስር ላይ መቆየቱን ገልጿል። በጉዞው ወቅት በፍልሰተኞች ላይ ጥይት በተደጋጋሚ ይተኮስ እንደነበር የሚገልጸው ናስር ከሰባት ጓደኞቹ ጋር ከሞት ተርፈው ከተያዙ በኋላ አስከፊ ጊዜ ማሳለፋቸውን ተናግሯል።
የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝነው። ያው ፈጣሪ አወጣንና እኛም ተረፈ። በጥይት እንዳለቆ ነው የሚሞቱት። ስንት ሬሳ ረጋግጠን ነው የምንሄደው እኛ? ይህን መንግስት እንሄድ ማለት ነው። ስንቱ ሬሳ ረግጠን ዝም ብለህ የሴቱን የወንዱን የህፃኑን ዝም ብለህ ረግጠን ነው የሄድነው? ምን ታደርገዋለህ? ይህ እዚህ እግሩ ተመቶ እዛ ያለ ሰው ዝም ብለህ እንደዚህ እያየ ነው የምትሄደው? ያስጠላል እኮ ህይወትህን ነው የሚያስጠላው። ላ እኔ እምባ ነው ያነባሁት ያንን ሬሳ አይቼ ማለት ነው። እኔ እምባ ነው ያነባሁት። ተይዘንም ስቃይ ነው መሞት ይቻላል እንደውም እንደነሱ መሞተን ቢቶሎ ይሻላል። እስር ቤት ሲያስረ ችግር የለውም ይሰረ ችግር የለውም። ምግብ ሰጥቶ ልብስ ሰጥቶ ሳሙና ሰጥቶ ወይ ሐኪም ቤት ወስዶ ቢወስድ ችግር የለውም። ስንቱ ነው በቲቪ ታሞከኛ ውስጥ የወጣው? ስንቱ ነው ያበደው እዛ? ስንቱ ነው የሞተው እስር ቤት?
ሰዋሊ ኑረድ ሰይድ ከዛሬ ተመላሾች መካከል አስተያየቱን የሰጠን ሌላው ግለሰብ ነው።
በጣም ስቃይ ነበርና በሽታም በጣም አለ። ህክምና ማናገኝም ልብስ ራሱ አናገኝም። ስንገባ ልብስ ራሱ አውልቆ ያለነው ልብስ ራሱ ይጥላሉ። ከዛ ምንም እርዳታ የሚያደርግልን ሰው የለም፣ የሚጠይቀን ሰው የለም። ህክምና ስንጠይቅም ራሱ የሚያወጣን ሰው የለም። እስከምትሞቱ ድረስ አናወጣችሁም ነው የሚሉ። እንደነሱ በጣም ተሰቃይነት ነበር፣ ግን አሁን እዚህ ደርሰናል። እኔ በጣም ደስ ብሎኛል።
ስለ ህገወጥ ስደት አስከፊነት በተግባር ተፈትነን አይተናል የሚሉት አስተያየት ሰጪዎቹ ሌሎች ከኛ መማር አለባቸው ይላሉ።
ስወጣ እኔ እንደዚህ አልመሰለኝም። ያው በጆሮ ስለምሰማ እኔ እንደዚህ አልመሰለኝም። ወጣትም ስለሆን ሰው የሚለውን አልሰማማ እና ራሴ የሚፈልገውን እንጂ ስወጣ ያው አየሁት፣ ሰው የሚለውን ሁሉ አየሁት። እንባን ብቻ ነው እኔ ተምሬ የሆነ ነገር ባተርፍ ለሀገሬ ብዬ ነው የተጸጸትኩት ማለት ነው። ያው ያለፈም አለፈና ይመስገንና ለዛሬ አበቃ፣ ለሀገሬ አበቃ። ካሁን በኋላ እኔ እንዳቅሜ ብቻለኝ ማለት ነው። ያው ምንም ነገር የለኝም፣ ምንም አላልግም። እንዳቅሜ በምክምርም ሆነ በገዛም እንዳቅሜ የማደርገው ሰው ወገኔ ከሀገር እንዳይወጣ ይሄን ነው የምፈልገው። እኔ ተሰቃይቼ የመጣሁበትን ቦታ ሌላ ወገኖች እንዳሰቃዩበት ነው የምፈልገው።
የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና ሀገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ከነዚህ መካከል የሆነው Human Rights Watch ባለፈው ዓመት ነሐሴ ወር ላይ ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓመተ ምህረት ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ ቢያንስ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱ ይታወቃል። መሰል አሳሳቢ ሪፖርቶች ይፋ መሆናቸውን ተከትሎ የኢትዮጵያ መንግስት ዛሬ የጀመረው ሶስተኛ ዙር ዜጎችን በዘመቻ የማስመለስ ስራ ለአራት ወራት እንደሚቀጥል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ገልጸዋል።
በሳምንት 12 በረራዎች እንደሚኖሩ ነው። ይሄ በቀጣይ አራት ወራት ውስጥ በየቀኑ በሚኖሩ በረራዎች ውስጥ በማቆያ ጣቢያዎች ውስጥ ያሉ ከ70 ሺህ በላይ ኢትዮጵያውያኖችን ለማስመለስ ጥረት እናደርጋለን ማለት ነው።
በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ከተመለሱ በኋላ ከክልሎች ጋር በመተባበር መልሶ የማቋቋም ስራ እንደሚከናወንም ቃል አቀባዩ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተና መሰግናለሁ። ቪኦኤ ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ትውልደ ኢትዮጵያን ወጣቶችና ወላጆቻቸው መነሻ ባህላቸውን እንዲረዱ ያካለና የመንፈስ ጤናቸውን እንዲጠብቁ ለማስቻል በድምጻዊትና ተወዛዋዥ ፋንትሽ በቀለ አማካኝነት የተመሰረተው መርሃ ግብር 5ኛ አመቱን ከሰሞኑ አክብሯል። እሱን የተመረከተውን ዘገባ ተከታትለን እንመለስ። የሙዚቃው ምት እየተከተሉ አካላቸውን በነጻነት የሚያዝዙ ትውልደ ኢትዮጵያን ወላጆችና ልጆቻቸው ልዩ ኃይል አዳራሹን አድምቀውታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልደ ኢትዮጵያውያን አዘውትሮ የሚገናኙበት የባህል ውዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይቷል።
በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ ዓመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ፣ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ውዝዋዜዎችም እንድማር እድሉን ፈጥራልኛለች። መርሃ ግብሩ የሁላችንም መሰባሰቢያ ሆኗል።
ከ6-7 ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለሁ። በጣም ወድጃለሁ። ስለ ባህሌ፣ ስለ ህዝቦችና ተያያዥ ጉዳዮች እንድማር ረድቶኛል። በመርሃ ግብሩ መቆየቴ ደስተኛ አድርጎኛል።
እዚህ ልዩ መርሃ ግብር መስራች ሁለገባዋ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምጻዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልደ ኢትዮጵያውያን ህጻናት፣ ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲህ ታስታውሰዋለች።
እንግዲህ ይህ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው፣ የጓደኛ ቤተሰቦች ናቸው። እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደው ምን ይመስልሻል ብታስተምሪልን ብታሳይልን እንደው ይሄን ባህል ነገር ማለት ሲሉኝ እንዴ በደስታ እሺ አልኩኝ። ያው ተጀመረ። በአንድ ግሩፕ ቤተሰቦቼ ናቸው ጓደኞቼም ናቸው፣ በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት ዓመት በፊት ማለት ነው። አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት።
ፋንትሽ ያሰለጠነቻቸውን ህጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካቲሽ የገና ጎዳና ትርኢት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነጥበብና ማህበራዊ መድረኮች ላይ የባህል አምባሳደር ሆነው ታይተዋል። ኢትዮጵያውያን አመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆኖ መቀጠላቸውን እናገራለች።
ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት፣ ወጣቶቹ ፕሮፌሽናሎቹ እንዳሉ ሆነው ማለት ነው። ቨርጂኒያ ሲመጣ እነሱ ናቸው፣ ዲሲ ሲመጣ እነሱ ናቸው። እነዚህ ነው መናገር። ይሄ ሙያ ከሀገር አገር ሄዷል። በትልቁ የሚሰራው የኢትዮጵያ ስፖርት ፌዴሬሽን የሴፌኔ በትልቅ ዝግጅት ሲዘጋጅ ጊዜ የሚከፍቱት ወጣቶቹ ናቸው። የሚቀጥለው ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ፣ ሌሎቹ ናቸው። እንደዛ ነው የሚሰራው እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። የሴፌኔም ይሄን ተቀብሎ ወጣቶቹ እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ።
በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልድ ኢትዮጵያውያን የሚሳተፉበት ይህ መራግብር በበጎ ፈቃደኞች ርብርብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ አበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል።
ኢትዮጵያም ያለው ከፋንሲ ጋር ኮሙኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ብንሰራ አለ ነበር ከፋንቲሽ ጋር። አሁን ስመጣ ወደ አሜሪካ ፋንቲሽ ድሩና መቻቻልኝ መጥቼ እዚህ ማስተራት ጀምሬያለሁ። ከወጣቶቹ በጣም ጥሩ ምላሽ ያገኘ ነው። በጣም አሪፍ ነው። ብዙ ሰው ጤንነቱን ይጠብቃል። ጀስት ውዝዋዜ ባህሉንም ያውቃል። በዛ ላይ ደግሞ የኛ እንቅስቃሴ ፊትነስም ስላለው አንድ ላይ ባህሉንም የጠበቀ ጤንነቱንም የጠበቀ አብሮ አስኬደዋል ማለት ነው።
ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚህች ሀገር ውስጥ የሚኖሩ ትውልድ ኢትዮጵያውያን ሕፃናትና ታዳጊዎች ተደጋግመው የሚገጥሟቸውን የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ።
ኒትሮ ብዙ ከባሪ ጋር የቀረቡ አልነበብ ያበቱ ትምህርት ቤትም ሲሄድ ስለ ሀገራችን ብዙ አንማረም እና ቤት ውስጥ ባለው ነገር ብቻ ነው ነው ደስ በመምጣት የተደረሰ አንሽን ስለጭፈራ የበለጥ እንድበት ባህላችንን መጠበቅ ግዴታችን ነው። ቀያቶ ያው ከኢትዮጵያ ነው የመጣው። በጣም የሚያኮራ ታሪክ ያለ ሀገራችን ኢትዮጵያ እና እሱ ሁሌም ያሳልፍን
the reason why I enrolled in this
መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት። ባህሌን፣ ማንነቴን፣ የጭፈራዎቹንም አይነት እንዳውቅ ረድታኛለች። እንደጀመርኩት ነው ወደድኩት። ከአምስት አመታት በፊት ፋንትሽ የመጀመሪያዋና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች።
እዚህ የጀመርኩት ከልጅነቴ ፋንትሽ ጩጬ ነው ዳንሱን ኮልቸሩን ያሳየችኝ ነው። ሶ በጣም ወደድኩት። እንደሷ ነበር መሆን የፈለኩት አደግ። ከዛ ዳንስ ስንጀምር አብረን ጀመርን። ስቱደንት ብዙ ነበራት። ከዛ መጀመሪያ የሆነ ክላስ አሳየችና ከዛ ይሄ እኮ የሆነ ዲፍረንስ እየሰራ ነው ብላ ከፈተች። ዳንስ ተከፈተ። አሁን አምስት ዓመት ነው። ሰክሰስፉል ነው። በሳምንት ሁለት ጊዜ ሰው ይመጣል፣ ይደንሳል። ነው ኮሚኒቲም ብሪንግ ያደርጋል።
የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር አፍታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል።
እሷ በጣም ኢትዮጵያዊነቷን በጣም የምትወድ ናት እና የበለጠ ሲመጣ ስላገባ ሞር የባህል ነገሮች እንድታቅ ኩዮቿ ጋር ኢትዮጵያ ከወልጆች ከምትገናኝ ስንጠቅቅ የነበር ሲናጣጣም ትልቅ ለውጥ ነው ያየሁት። ፋንስሽ በጣም ትልቅ ሰው ናት። በጣም ጎበዝ ናት። ክንዶች ከመስራት የምትችል ናት። ኮንፊደንስ ፋቮር ጨምሯል። ስለ ኢትዮጵያም ያላት በቃ የባህል ነገሮች ማወቋ እንቅስቃሴውን መመግባ የበለጠ በቃ ማንነቷን እንድታቀረጅቷናል።
ሁሉም ሰው ቢመጣና ፓርቲስፔት አድርጎ ትንሽ ነገር ይዞ ቢሄድ፣ በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት ሻይ ቡና ሲጠጡ ሚሞሪ እንደምጥልባቸው፣ ይህም ራስ ማንነታቸውን አውቀው በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸው እና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ኤኒዌር ስትሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ። በጣም ከሚነሱት አልቀመጥም። ግን ለካ ዝም ብዬ ነበር ምዘለው አልኩኝ። አሁን ደግሞ ይሄንን የፋንድሽን ስቴፑን ሲያስተምሩን ሞር እውቀት ጨመረልኝ።
የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ህይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ አስረዳለች።
አካልም በጣም ለአእምሮም ለሜንታል ለኢሞሽናል ሰፖርት በጣም አለው። ወዝዋዜ ማድረግ በጣም አስፈላጊ ነው። ምክንያቱም ኢሞሽን ማናወጣቸው ኢሞሽኖች ወይንም ትላልቅ ኢሞሽኖች ሲኖሩ ወደ ሰውነታችን ነው ያ ነገር ማናወራው ከሆነ ወደ ሰውነታችን ነው የሚመጣው። የጉበት፣ ጀርባ፣ ወገብ፣ አንገት ምናምን እንላለን። እነዚህ ነገሮች ከአእምሮ ነው የሚጀምሩት። ከዛ በኋላ ተሰራጭቶ ወደ ሰውነታችን ይመጣል እና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው። ለአምስት አመት ሙሉ ደግሞ ያንን ለሰው ማቅረብ ማለት አሜዚንግ።
ትውልደ ኢትዮጵያውያኑ የባህላዊ ውዝዋዜና የአካል ብቃት መርሃ ግብሩን መስራች ፋንትሽ በቀለን ለማመስገን በአሌክሳንድሪያ ቨርጂኒያ ያስተናዱት የአምስተኛ ዓመት ምስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል። እስካሁኑ ጉዞዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አለሁባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች።
ስራው ከባድ ነው፣ በጣም ከባድ ነው፣ ግን ቻሌንጅ አለው። እኔ ግን እግዚአብሔር ጉልበቱን ሰጥቶኛል፣ በዚህ ነገር አቅሙን ሰጥቶኛል፣ ጤናውን ሰጥቶኛል። ለወጣቱ እንዳስተላልፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው። ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው እኔ ውስጤን የሚሰማኝ። እውነቴን ነው። ሁሉንም ተባብረውኛል፣ ከጫፍ እስከ ጫፍ። ኢትዮጵያውያን፣ ኤርትራውያን፣ አርቲስቶች፣ ጓደኞቼ፣ ሙያተኞች፣ እህቶቼ ሁሉም። እውነቴን ነው የምነግርህ ሀብትሽ፣ ሁሉም እምልህ የሚተባበር እንዳለ ሁሉ ያው ደግሞ ከባድ ነገርም አለ የሚፈትንህ እዚህ ጋር። ግን እኔ ችግር የለኝም እሱ ጋር። ከዛ የበለጠ ብዙ ያሳለፍን ሰዎች ነን። ሰው ሀገር ሆነን ደግሞ ይሄ ስራ ትብብር ይፈልጋል፣ ፍቅር ይፈልጋል፣ መቀበልን ይፈልጋል። ኢትዮጵያዊነት ኩራት ነው ይባል የለ? እንደ ኩራት አድርገው ደስ ብሏቸው ነው የሚቀበሉት ልጆቹ። ልጆቹ እንደውም ከቤተሰቦቻቸው እኔ ቀድሜ ስበጣ እኔ ላይ ነው የሚጠመጠሙት። እውነቴን ነው የምነግርህ፣ ፍቅር አትርፌበታለሁ።
በዚህ ዝግጅት ላይ በርካታ ወጣትና አንጋፋ የኪነ ጥበብ ሰዎች ተገኝተዋል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው እንስት ከያንያን መካከል አንዷ የሆነችው ገጣሚና ተዋናይት አለምጻይ ወዳጆ ባሰማችው መልእክት በዕለቱ የተስተጋባውን የመሰል ተቋማትን አስፈላጊነት አጉልታለች።
አንድን ሀገር ለመለወጥ የግድ ተቋማት መፈጠር አለባቸው። እንዲህ አይነት ነገሮች ብዙ ጊዜ በሀገራችን ሕዝብ ላይ ያለው አስተሳሰብ የፖለቲካ ለውጥ ሀገር የሚለውጥ ፖለቲካው ብቻ የሚመስላቸው ሰዎች አሉ። የፖለቲካ ስልጣን ወንበር መቀየር የህዝብን አስተሳሰብ አይቀየርም። ባለስልጣን ይቀይራል፣ ወንበር ላይ ሰው ማስቀመጥ ሊቀየር ይችላል። የህዝብ አስተሳሰብ በሚዲያው ኃይል በጥበቡ ኃይል ነው የሚቀየረው። ሰው ሲያነብ፣ ሰው ጥበቡ ሲሳተፍ፣ ሚዲያ ላይ በሚገኝ ኢንፎርሜሽን የሰው አስተሳሰብ ሲቀየር ነው ደግሞ ሀገር ይበልጥ የምትለወጠው። እና እንደነዚህ አይነት ተቋማት በጣም ያስፈልጉናል።
በዚህ ዝግጅት ላይ ያነጋገርናቸው አብዛኞቹ አስተያየት ሰጪዎች መርሃ ግብሩ ከአድማስ በተሻገረ ሕይወታቸው ውስጥ ያለውን ጉልህ ትርጉም አጋርተዋል። እድሜው እንዲረዝም አድማሱም እንዲሰፋ ትልቅ ፍላጎት እንዳላቸው አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወጣቶች እርስ በርስ የሚማማሩባቸውን መድረኮች እያስፋፋ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከሰሞኑ በሀገሪቱ የሚገኙ ታዋቂ ሰዎችን የህይወት ተሞክራቸውን የሚያጋሩበት ዝግጅት አሰናድቶ ነበረ። ስለዚህ ዝግጅት ደግሞ ገብረ ሚካኤል ገብረ መድን በመቀጠል ነግረናል።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቋል። ከኤምባሲው ጥረቶችም መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የስነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ። በልዩ ልዩ የድራማ፣ የቲያትር፣ የማስታወቂያና በሌሎችም የስነ ጥበብ ስራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የህይወት መንገድ ሲናገር አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስቷል።
ብርከ 40 ተቀብለን እናቃለን አባቴ። አንዳንዴ ሰብሰብ ይላል አይ እኔ አሁን በዚህ ይዤ እንዴ እና ምን አረጋለሁ? እዚህ ዘመዶች ስለሌሉ መድኃኒዓለም አካባቢ የጓደኛ አክስቶች ስላሉ እዛ ነው የሚሄደው። በ19 ቁጥር አንዳንዴ በግሬ መጣለሁ። ብሔራዊ ሲሆን በ6 ቁጥር ከብሔራዊ አዲሱ ገበያ መጣና በሩፋኤል በኩል ምናምን ትሄዳለህ። መቼም እንደማይቀጥል እስከ አቋለሁ። ወደ ሐረር ከተመለስኩ ቢሆን ነገር አይደለም፣ ምንም ቦታ የለኝም እዛ። ስለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይሄ ምንም ጥያቄ የለው።
እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው 6 ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት 10 ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች።
በእኔ በጣም ትልቅ የተማርኩት ነገር አሁን ላይ ራስን እንደመሆን ጥሩ ነገር የለም። ራስን መሆን ኮንክሪት አለማድረግ፣ ለምትወጂው ነገር መኖር፣ ለስራም ሊሆን ይችላል ለሰውም ሊሆን ይችላል። እኔ በጣም ራሴን መሆን ያስደስተኛል። ራሴን ሊሆን ብዬ ኮንክሪት አድርጌው አይደለም፣ ግን ሳስበው ሜቢ ራሴን ሆኜ ስለቆየው ሊሆን ይችላል እስካሁን የቆየው ብያን አለው።
የተሰማራችሁበትን የስራ ዘርፍ አክብሩት ውደዱት የምትለው አርቲስት ሰላም ለስራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች ወጣቶቹን። እርሷን ውጤታማ ተዋናይ ያደረጋት ለስራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምጽ ገልጻለች።
ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምትችለው የሚለውን ማወቅ ግድ ነው ብዬ አስባለሁ። ስለዚህ በዛ መንገድ መሄድ ለኔ ጠቅሞኛል ብዬ አምናለሁኝና አሁን ላይ ሆኜ ሳስበው ኦኬ ልክ ነበርኩኝ ብዬ እንዳስብ አድርጎኛል።
ሙያውን እጅግ እንደሚወደው የተናገረው አርቲስት አለማየሁ ታደሰ በበኩሉ ችሎታውንና ዕውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የሥነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የሥልጠና ተቋም ከፍተው እንደነበርና በተቋሙም በርካታ ወጣት ተዋናዮችን እንዳፈሩበት ገልጿል።
ልጆች የሚሄዱበት ቦታ የለም፣ ክፍተት እንዳለ አየንና ለምንድን ነው አካዳሚ መክፈት የማንችለው ብለን እኔ ተስፋዬ ገብረሃና ብርሃኔ ንጉሴ ሱራፌል ወንድሙ አንድ ታይ የሚባል ከውጭ የመጣ ሰው በገንዘብ አግዞን የከፈት ነው። በአንድ ጊዜ ግልብጥ ብሎ መጣ። ይሄ መሄጃ ያልነበረ ወይም አማራጭ ያጣውን ተማሪ ያወጣናቸው ልጆች ታቋቸዋላችሁ፣ እነ ግሩም ኤርሚያስ፣ እነ ዘሪቱ ከበደ፣ ድልወርቅ ጣሰው፣ ብርቱካን በፈቃዱ ብዙ ናቸው። እነሙሹ ወንዶች ጉዳይ ላይ ያሉት በጠቅላላ ከአድማሱ ውጪ አብዛኞቹ ከሸዋና ከአድማሱ ውጪ አብዛኞቹ እኛ እንትን ያፈራናቸው ናቸው። ተመልሰን ከአስተማርናቸው ልጆች ጋር አብረን ሰርተናል።
አርቲስት አለማየሁ ታደሰ በአሁኑ ዘመን በስነ ጥበብ ዘርፉ መንቀሳቀስ ለሚፈልጉ ወጣቶች የተሻለ እድል መኖሩን ጠቁመዋል። በተለይም የዘመኑ ቴክኖሎጂ ነገሮችን በማቅለሉ ወጣቶች በሚገባ ሊጠቀሙበት እንደሚገባም አስገንዝበዋል።
አንዳንዶቹ እኮ የሚገርም ታለንት ያላቸው እኮ አሉ። 3-4 ሰው ሆነው በአጭር ደቂቃ ውስጥ የሚገርም ስቶሪ ፈጥረው የሚሰሩ ልጆች አሉ። አንዳንዶቹ እኮ ለእኔ አይከፈለኝም ለእነሱ የሚከፈላቸው ለማስታወቂያ ምን ሆናችሁ? የት ድረስ ነው የምትሄደው? ራስን ለማገዝ አሁን አማራጭ አለ። ያኛው ሰው እስኪጠራን ድረስ እንጠብቅ ነበረ። ሰው ካስት እስኪያደርገን ወይ ቲያትር ወይ ሬዲዮ ወይ ድራማ የቴሌቪዥን ካስት እስክንደረግ እንጠብቃለን። አሁን ግን ራሳችሁ የምትፈጥሩበት የራሱ የሆነ ብዙ መንገድ አለ። አጠቃቀሙ አሪፍ ከሆነ ግልጽ ነው። መድረክ ላይ ሳታያቸው፣ ቴሌቪዥን ላይ ሳታያቸው፣ ሬዲዮ ላይ ሳትሰሟቸው ያወቃችሁት ወይም ፌመስ ልጆች የሉ አሉ። ድርጅቶች ማስታወቂያ የሚሰጧቸው ጭራሽ። ስለዚህ ራሳችሁ ላይ ነው የምትሰሩት።
ሰላም ተስፋዬ በቀረበችበት መድረክ ከተሳታፊዎች የተነሱላትን ልዩ ልዩ ጥያቄዎች ስትመልስ ከሞያዋ ባሻገር ማህበራዊ ኃላፊነቷን እየተወጣች መሆኗን ተናግራለች። ከበጎ አድራጎት ድርጅቶች ጋር አብራ እንደምትሰራ የገለጸችው አርቲስቷ ይህን ግን በማህበራዊ ተሰስር ገጾች የማስተዋወቅ ልምድ እንደሌላት አንስታለች። ወደፊትም ከፊልም ስራዋ ጎን ለጎን ማህበራዊ ኃላፊነቷን እንደምትወጣ ይፋ አድርጋለች።
ሴቶች ላይ በጣም መስራት ፈልጋለሁኝ። ያው ሲንግል ማም እንደመሆኔም አንጻር ብቻዬን ልጄን እንደማሳድግ ሴት ህመሙን አውቀዋለሁ፣ ክብደቱን አውቀዋለሁ እና እዛ ላይ ብዙ ማወቅ የሚፈልጉ ለከኔ ትምህርት መውሰድ የሚፈልጉ በጣም ብዙ ሲንግል ማሞች አሉ እና እነሱ ላይ በጣም መስራት ፈልጋለሁ። ግን እነሱ ላይ ብቻ አይደለም፣ በአጠቃላይ ሴቶች ላይ ሞር መስራት ብችል ደስ ይለኛል። ያ ነው እቅዴ።
አርቲስት ሰላም በፋሽን ኢንዱስትሪው የመሳተፍ እቅድ እንዳላትም አስታውቃለች። በመድረኮቹ የተሳተፉ ወጣቶች ከምክክሩ ትምህርት መቅሰማቸውን ይናገራሉ። ሳራ ክፍሌ ከተሳታፊዎቹ አንዷ ናት።
በላይፏ ላይ የራሷን ህይወት እንደምትኖር ራሷ ሆኖ እንደምትኖር እሱን ስታነሳ ነበረ። ሰው ሁሉም ሰው ራሱን መሆን አለበት። ሰው ራሱን ከሆነ ነው ሰው ስኬታማ ሊሆን የሚችለው። የሆነን ነገር መስሎ ለመታየት መሞከር የሆነ ታይም ላይ ጉዳት ያመጣል፣ አወዳደቁም ደግሞ ከፍተኛ ሊሆን ይችላል። ሰው እሱን ፓርት ስታነሳ ነበር። በጣም ጠንካራ ሴት እንደሆነች ያለንበትን ነገር አክሴፕት አድርገን ስንኖር ነገ የተሻለ ቦታ እንደርሳለን።
ሌላው አስተያየት ሰጪ አቤል ተመስገን ከመድረኩ ጠቃሚ ትምህርት ወስጃለሁ ብለዋል።
ሰላም ተስፋዬ ሀገራችን ውስጥ አሉ ከሚባሉ ሴት አንጋፋ አርቲስቶች መካከል በትወናው ዘርፍ ጥሩ ቦታ ላይ ደርሳለች ብለን እናስባለን። እኔም በዚህ ፕሮግራም ላይ እንግዲህ ታዳሚ ነበርኩና የተሻለ ነገር ከሷ ባለኝ ዘርፍ እንዴት አይነት ሰክሰስ ላይ መድረስ እንዳለብኝ፣ ምን አይነት ችግሮች ቢገጥሙኝ እነዛን ችግሮች ቀርፌ እዛ ቦታ ላይ መድረስ እንዳለብኝ ከሷ ትልቅ ልምድ ቀስሜያለሁ ብዬ አስባለሁ።
መድረኩን በአሜሪካ ኤምባሲ ያዘጋጀው ፕሪስቴጅ የሚባል ድርጅት ነው። ከዚህ ቀደም ተመሳሳይ የወጣቶች መድረኮችን ማዘጋጀታቸውን ያወሱት የድርጅቱ ስራ አስኪያጅ ካሊብ አሰፋ ለወጣቶቹ ጠቃሚ መሆናቸውን ተናግረዋል።
አሁን ሰላም እስከመጣችበት ድረስ 12 ኤዲሽኖችን አዘጋጅተናል። የፊልም ባለሙያና ፊልም መስራት የሚፈልጉ ሰዎችን አንድ ላይ ኔትወርክ በማድረግ ነው እየሰራን ያለነው እና በዚህ ፕሮሰስ ውስጥ በጣም ብዙ ሰዎች አሁን ላይ የራሳቸውን ፊልም እየሰሩ ይገኛሉ። ከኛ ጋር ሰልጥነውም የፊልም ትምህርቶችንም ሰልጥነው ወይም ደግሞ እዚህ ጋር በሚያገኙቸው አርቲስቶችም ኮኔክሽን በመፍጠር የራሳቸውን ስራዎችን የሰሩበት ሜካኒዝሞች አሉ።
የአሜሪካ ኤምባሲ መሰል መድረኮች እንዲዘጋጁ ሁኔታዎችን የሚያመቻቸው ወጣቶች ከሌሎች የህይወት ልምድ ተምረው በስራ ፈጠራ ዘርፍ እንዲንቀሳቀሱና የተሻለ እድል እንዲፈጥሩ እንደሆነ አመልክቷል። ይህም አንዱ የኤምባሲው ተልእኮ መሆኑን የባህል ጉዳዮች ምክትል ኃላፊው ስቲዋርት ዴቪስ ለአሜሪካ ድምጽ ተናግረዋል።
Every US embassy around the world, no matter where you are in Africa,
በአፍሪካ ሀገራት ምሁን በሌላ የሚገኝ የአሜሪካ ኤምባሲ ቅድሚያ ሰጥቶ የሚሰራቸውን ግቦች ይለያል። በአንዳንድ ሀገራት ከጤናና ከትምህርት ጋር የሚገናኝ ሊሆን ይችላል። በኢትዮጵያ ቅድሚያ የሚሰጠው ጉዳይ ደግሞ ከስራ ፈጠራና ከክህሎት ማዳበር ጋር የተያያዘ ነው። ሰዎች በየዘርፉ ተሰጥቷቸውን የሚያዳብሩበትና ችሎታቸውን የሚያሳዩበት እድል መፍጠር ትኩረት ሊሰጠው ይገባል። ኤምባሲውም ይህንኑ ነው እያደረገ ያለው። ወጣቶች እርስ በርሳቸው እንዲማማሩና እንዲረዳዱ እድል እንፈጥራለን።
በኢትዮጵያ ለሁለተኛ ደረጃ ትምህርት ቤት ተማሪዎችና ከዚያ በላይ ላሉ ወጣቶች ልዩ ልዩ አገልግሎቶችን የሚሰጡ 6 የአሜሪካ ማዕከላት እንዳሉ የሚጠቅሱት ምክትል ኃላፊው 2 በአዲስ አበባ፣ 4 ደግሞ በጅማ፣ በድሬዳዋ፣ በመቀለና በባህር ዳር እንደሚገኙ ጠቅሰዋል። ማዕከላቱ ሰዎች የሚወያዩባቸው የመሰብሰቢያ ቦታዎች፣ ምቹ የንባብ ክፍሎችና አብያተ መጻሕፍት ያካተቱ እንደዚሁም በኮምፒውተር የተሟሉና ክህሎትን ለማዳበር የሚጠቅሙ እንደሆኑም ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም፣ በቅንብሩ ደግሞ ንጉሡ ታምሬ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።